የዩናይትድ ስቴትስ ፕሬዝዳንት ለመምረጥ ተዘጋጅታ ይሆን ቀዳሚው ቅንብራችን ነው። ጥቂት ቀናት በቀሩት ምርጫ እያነጋገሩ ካሉት ጭብጦች መካከል አንዱ ነው የምክትል ፕሬዝዳንት ካማላ ሃሪስን ፕሬዝዳንታዊ እጩነት ተንተርሶ ዳግም የተነሳ ጥያቄ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ውስጥ ባደረገው ብሮኪንግስ ዓለም አቀፍ የምርምር ተቋም የምጣኔ ሀብትና የልማት ጉዳዮች ባለሙያ ናቸው። አወያይተናቸዋል። ዶክተር አዲሱ ላሽተው በቅድሚያ ለጊዜው አመሰግናለሁ።
አሉላ፣
ሁለት ሳምንት የማይሞላ ጊዜ ቀረው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በዩናይትድ ስቴትስ ብቻ ሳይሆን በዓለም ዙሪያም የብዙዎችን ቀልብ የሳበና በጉጉት የሚጠበቅ ጉዳይ መሆኑ ይታወቃል። ከዚህም በተጨማሪ ከእጩዎቹ መካከል የዲሞክራት ፓርቲ እጩ ሆነው የቀረቡት ካማላ ሃሪስ ጾታቸው ብቻ ሳይሆን በዝርያቸው ጥቁር መሆናቸውም የተለየ ትኩረት ለመሳቡ ተጨማሪ ምክንያት የሆነ ይመስላል። በዩናይትድ ስቴትስ ታሪክ ከዚህ ቀደም ሴት ለፕሬዝዳንትነት የበቃችበት አጋጣሚ ያለመኖሩን ጨምሮ በአጠቃላይ በምርጫው ዙሪያ ከሚካሄዱትና ከሚመለከቷቸው ጉዳዮች አንፃር የጾታ ጉዳይ በርግጥ በዚህ ምርጫ ምን አይነት ተጽዕኖ ያሳድር ይሆን? ለግራና ቀኝ ክርክሮችስ መከራከሪያ የሚሆኑ ማሳያዎች አሉ? በመሰረታዊ ቀዳሚ ጭብጦች ብንደረደር
ካንሳው የፕሬዝዳንሻል እጩ ካማላ ሃሪስ ልዩ የሚያደርጋቸው አንደኛ ሴት እጩ ፕሬዝዳንት መሆናቸው ነው። ሁለተኛ ነገር ደግሞ የጥቁርና የኤዥያዊ ዝርያ ያላቸው ናቸው። አባታቸው ጥቁር፣ እናታቸው ደግሞ ከኢንዲያን ሄሪቴጅ ያላቸው ናቸው። ከዚህ አንጻር የጾታ ጉዳይ፣ የዘር ጉዳይ ፕሬዚደንሻል ምርጫው ላይ ኢፌክት ይኖራል የሚል ነገር አለ። ይሄ አከራካሪ ጉዳይ ነው። በእርግጥ እስካሁን ድረስ አሜሪካ የሴት ፕሬዚዳንት ኖሯት አያውቅም እና ከዛ አንጻር አዲስ ከመሆኑ አንጻር በሚዲያ ከብሬጅ በህዝቡም ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል እና ብዙ ተመልካቾች እንደሚሉት የሴት እጩዎች ከወንዶች የተለየ የሆነ የሚዲያ አቴንሽን የሚጠየቋቸው እና የሚያቀርቧቸው ጉዳዮችም ጥያቄዎችም ከፖሊሲዎቻቸው ጋር ያልተገናኙ ይሆናሉ። ለምሳሌ ስለ አነጋገራቸው፣ ስለ አለባበሳቸው፣ ስለ ቤተሰብ ጉዳዮች ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነትና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለና እንግዲህ ያው ከፕሬዚደንሻል ካንዲዴት ካሁን በፊት ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። እንግዲህ በቅርቡ የምናየው ይሆናል ማለት ነው።
ዋናውን አንኳሩን ጥያቄ ጎላ አድርገን ብንመለከት ቀደም ብለውም ጠቀውም እንዳደረጉት በሌሎች ሀገሮች ሴቶች መሪ የሆኑበት ሁኔታ አለ። በጣም የቀደመው በርከት ያሉ አስርታት ወደኋላ የሚወስደን የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በምዕራቡ ዓለም ከሚታወቁ ከቀዳሚዎቹ መሪዎች አንዷ ናቸው። ከዚያም በተለያዩ ሀገራት የዚህን ዘመን የዚህን ትውልድ ጨምሮ ሴቶች ለትልቁ የአመራር ስልጣን የበቁበት ሁኔታ እናያለን። ባለፈው በ2016 ሂላሪ ክሊንተን ያልተመረጡበትን በሴትነታቸው ብቻ ሳንገድብ ሌሎች ምክንያቶችም ለመመረጥ መታየታቸው አይቀርምና ግን አሜሪካውያን ዛሬ ሴት ፕሬዚዳንት ለመምረጥ ዝግጁ ናቸው ወይ የሚለውን እንዴት ይመለከቱታል? ከሚያዩቸው ቀደም ብለውም ከተቃቀፏቸው ዋና ዋና ምክንያቶች አንጻር
ልክ ነው እንደጠቀስከው አሜሪካ ዌስተርን ከሚባሉ ሀገሮች ውስጥ ሴት መሪ የሌላት ምናልባት ብቸኛዋ ወይም ደግሞ ከጥቂት ሀገሮች ውስጥ አንደኛዋ ነች የምትሆነው። እንደጠቀስከው ማርጋሬት ታቸር ኦልሬዲ ጠቅላይ ሚኒስትር ሲሆኑ እንግሊዝ ውስጥ 1979 ዓመተ ምህረት ነበረ። ከዛ በኋላ ጀርመኒ አንገላ ማርከል በ2005 ነበረ ለመጀመሪያ ጊዜ ቻንስለር የሆኑት። ወደ አውስትሬሊያ ብንሻገር ጁሊያ ጊላርድ በ2010 ነበረ የመጀመሪያው ሴት ጠቅላይ ሚኒስትር ሆነው የተመረጡት። አሜሪካ ውስጥ እስካሁን ድረስ የሴት ፕሬዚዳንት ኖሮ አያውቅም። ምናልባት አንደኛው ምክንያት ሊሆን የሚችለው ሴት ከመሆናቸው በተጨማሪ ወይም በተያያዘ የአሜሪካ የአመራረጥ የፖለቲካ አካሄድ ፕሬዚደንሻል ነው፣ ፓርላመንታሪ አይደለም። እነዚህ ዩኬ፣ አውስትሬሊያ ፓርላመንታሪ ስለሆነ አሰራራቸው በፓርቲ ማዕቀብ ስር ሆነው የሚሰሩ ሴቶች ወደ መሪነት ሚና የመምጣት እድላቸው ከፍ ያለ ነው። አሜሪካ ውስጥ ያለው የፕሬዚደንሻል አሰራር ዊነር ቴክ ሆል የሚል አካሄድ አለው። ማለት የሚወዳደረው ሰው የራሱን ቡድን ፓርቲውንም በራሱ ዙሪያ አጣምሮ ነው የሚሄደው እና ጠንካራ የሆነ ተፎካካሪ መሆን ይኖርበታል። የራሱ የሆነ ኔትወርክ ማምጣት ይኖርበታል። ያ ደግሞ ለሴቶች አስቸጋሪ ነው እና ከዛ በተጨማሪ ለፕሬዚዳንትነት እጩ የሚሆኑ አማራጭ ሴቶች ብዙ ካለመሆናቸው ጋር በተያያዘ እነዚህ ነገሮች እስካሁን ድረስ አሜሪካ ሴት መሪ እንዳይኖራት አስተዋጽኦ አድርገዋል ብዬ አስባለሁ።
ዶክተር አዲሱ በማህበረሰባዊ አተያይ ወይንም ማህበረሰብ እነኚህን ሁኔታዎች በሚቀበልበት ድምጽ ለመስጠት የራሱን መሪ ለመምረጥ በሚወስንባቸው ውሳኔ ላይ ተጽዕኖ የሚያሳድሩ ሁሌም በአንድ አይን የሚታዩ የሚታወቁ ሁኔታዎች የተለመዱ የሚባሉት እንግሊዘኛው አጠራር
ስቴሪዮታይፕ የሚባሉት
በአንድ አይነት የሚታዩ የሚታወቁ ሁኔታዎች ምክንያቶች ይኖር ይሆን? በዚህ ጊዜ
ስቴሪዮታይፖች ይኖራሉ። ሴቶችን በብዛት ከሴት ውስጥ ሙያ ጋር የማቆራኘት ከሴቶች ትዕዛዝ መውሰድ የመቸገር ሁኔታ፣ ሴቶችን በመሪነት ቦታ የመሳል በመሳል ዙሪያ የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። ለፕሬዚደንሻል ምርጫው ሂለሪ ክሊንተን በሚወዳደሩበት ጊዜ እንደምታስታውሰው ከነጭ ሴቶች ያገኙት ድጋፍ እምብዛም አልነበረም። እንደውም አብዛኞቹ ለፕሬዚደንት ትራምፕ ነበር የመረጡት 52% ይመስለኛል። ያ አንደኛው ምንድነው በተለይ ገጠር አካባቢ የሚኖሩ ባህላዊ አስተሳሰብና ኗኗር ያላቸው ሞር ኮንሰርቫቲቭ የሆኑ መራጮች ሴትን በፕሬዚደንትነት ቦታ ላይ አስቀምጦ ማየት ወይም መሳል ይቸገራሉ እና ያ ትልቅ ችግር ነው። በዛ በተጨማሪ ደግሞ ካማላ ሃሪስ ጥቁርነትም ተጨማሪ አስቸጋሪ ሁኔታ ይፈጥራል ማለት ነው። በእርግጥ ፕሬዚደንት ኦባማ በ2008 እና በ2012 ጥቁር መሆን ለፕሬዚደንት ፉካካሪነት አስቸጋሪ ሊሆን እንደማይችል አሳይተዋል። ነገር ግን የፕሬዚደንት ኦባማ ጠንካራ ካሪዝማቲክ የሆነ የህዝብ የማስተጋበር አይነት ችሎታ ነበራቸው እና ያ ነው እንግዲህ ከካማላ ሃሪስ የሚጠበቀው ያሉባቸውን የፖለቲካ ጉዳቶችን ወደ ጥንካሬ ቀይሮ ምርጫውን ማሸነፍ የሚያስችል አደረጃጀት መቅረጽ ይኖርባቸዋል ማለት ነው። ይሄ አስቸጋሪ ነው፣ በእርግጥ ግን ሊሆን የሚችል ጉዳይ ነው።
ዶክተር አዲሱ፣ በዩናይት ስቴትስ ያለውን የፕሬዝዳንታዊ ምርጫ ሂደትም ጨምሮ በዩናይት ስቴትስ ከዚህ ቀደም በታሪክ ሴት ለፕሬዝዳንትነት አለመብቃቷን ባነሱበት ከፕሬዝዳንትነቱ መንበር በመለስ በአጠቃላይ ከሌሎች ሀገራት አንጻር ሲነጻጸር በምክር ቤቶች፣ በግሉ ኢንዱስትሪ፣ በትልልቅ ተቋማት መሪነት ሴቶች ለተለያዩ አመራር ኃላፊነቶች የበቁባቸው የቱን ያህል የሚያበረታታ ቦታ ደርሷል?
የጾታ ጉዳይ ትልቅ አጀንዳ ነው። የፌሚኒስት ሙቭመንት መነሻ እና ትልቅ ጉዳይ ነው። በኮርፖሬት አሜሪካ ውስጥ ይህ ጉዳይ ለረጅም ጊዜ አጀንዳ ሆኖ ቆይቷል። አይ ቲንክ አሁን ያለው ዴታ እንደሚያሳየው ከሆነ ሲሌብል የሚባል የመሪነት ቦታ ያሉት ኤግዜክቲቭ ደረጃ ያሉ የመሪነት ያሉትን ስታቲስቲክስን ብናየው አይ ቲንክ 30% ራሱ የሚሞላ አይመስለኝም የሴቶች ድርሻ እና ያው በኮርፖሬት አሜሪካም የጎለበተ ያለ ነገር ግን መድረስ የሚችልበት ደረጃ ያልደረሰ ጉዳይ ነው እና ካማላ ሃሪስ ይህንን ፕሬዚደንሻል ምርጫ ቢያሸንፉ እንግዲህ ያንን ነገር ለመቀልበስ የሚያስችል አይነት አስተዋጽኦ ሊኖር ይችላል። በመጀመሪያ በሲምቦላዊ ደረጃ ራሱ ሰዎች አርአያ መሆን ይችላሉ። ወደፊት ሴቶች ለመመረጥም ተነሳሽነት እንዲኖራቸው የሚያነቃቃ አይነት አስተዋጽኦ ሊኖር ይችላል። ከዛ በተጨማሪ ደግሞ በፖሊሲም ደረጃ ቀርጸው የሴቶችን ድርሻ በመሪነት ቦታዎች ላይ ለማጎልበት ሊንቀሳቀሱ ይችላሉ እና ከብዙ ነገር አንጻር አሁን ያለው የሴቶች ወኪልነት የተሻለ እንዲሆን አስተዋጽኦ ሊኖረው ይችላል።
በጠቅላላው በዩናይትድ ስቴትስ እስካሁን ባሉት ተሞክሮች ሴትነት እኩል ደረጃ በሚታይበት አልደረሰም ቢባል እንኳን በአንጻሩ የዛ ሰው ብቃት፣ አገር ሁኔታዎች የሚጠይቁትን ማሟላት፣ የሰዎችን ፈቃድ መግዛት አለበትና ከዛ አንጻር ሰዓት እንዴት ይታያል?
እንዳልከው በአንድ መልኩ ዘርን ዋና አጀንዳ አድርገን ማስቀመጥ አስቸጋሪ ነው። ምክንያቱም የምትፎካከረው በብቃት ነው። በዓለም ላይ በጣም ከባድ ከሚባሉ ሚናዎች ውስጥ አንዱ የሆነውን ቦታ ለማግኘት ነው እየተፎካከሩ ያሉት እና ያንን አንኳር አጀንዳ ማድረግ አስፈላጊ ላይሆን ይችላል። ከዛ በተጨማሪ ግን አሜሪካ ውስጥ ዘር እና አሁን ደግሞ ጾታ የምርጫ አጀንዳዎችን ሽፍት ማድረግ ይችላሉ። የሰዎችንም አስተሳሰብ እና አመራረጥ ኮንሽስሊ ይሁን አንኮንሽስሊ አፌክት ማድረግ የሚችሉ ነገሮች ናቸው እና እነዚህ ነገሮችም አት ዘ ሴም ታይም አድሬስ ማድረግ ያስፈልጋል እና አስቸጋሪ ጉዳይ ነው። በብዛት መሪዎቹ የሚያደርጉት ምንድን ነው? ምርጫ በሚወዳደሩበት ጊዜ ዘር ላይ አለማተኮር ዲሬሽላይዜሽን ነው መሰለኝ የሚሉት በእንግሊዝኛ፣ ዘር ላይ አለማተኮር። ምክንያቱም የምትሞክረው ብዙሃን የሆነ ግንባር መፍጠር እና በዛ ግንባር ተመርተህ ምርጫውን ማሸነፍ ስለሆነ ዘር ሰውን የሚያዋህድ ሳይሆን የሚለያይ ስለሆነ እዛ ጋር መተኮሩ ብዙም አመርቂ ውጤት ላያመጣ ይችላል። ምናልባት ካሸነፉ በኋላ ሬስን ዘር በተወሰነ መልኩ አጀንዳ ማድረግ ይቻላል። ዘርን አጀንዳ አድርገው በዛ ዙሪያ ፕሬዚዳንት ኦባማ እንዳደረጉት ያሉትን እነዚህ ሲስተሚክ የሆኑ ኢኒኳሊቲዎች በዝርዝራ የተመረኮዙ ህጎችን ለማስተካከል መሞከር ይቻላል እና አይ ቲንክ አንደኛው አካሄድ ይመስለኛል። እጩ ፕሬዚደንት ካማላ ሃሪስም እንደዛ አይነት ፖሊሲ እየተከተሉ ያሉ ይመስላል።
የቀሩት ጥቂት ቀናት ብቻ ናቸው። ከሁለት ሳምንት ባነሰ ጊዜ ውስጥ ነው እየተነጋገርን ያለ ነው። ዓለም አቀፍ ሁኔታዎችን የሚወስን ቀደም ብለውም እንደገለጹት በዓለም ትልቁን ስልጣን ለመያዝ የሚደረግ ፍክክር ነው እና በተለያዩ ርዕሰ ጉዳዮች የእርስዎ ሙያን በሚመለከቱ መሰል ውይይቶች መልሰን እንደምናገኘው ተስፋ አደርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና እዚህ ዋሽንግተን ዲሲ ዋና መቀመጫውን ባደረገው ብሩኪንግስ የጥናት ተቋም የዓለም አቀፍ ምጣኔ ሀብትና የልማት ጉዳዮች ጥናት ባለሙያ እግዚአብሔር ይስጥልኝ።
አላጅግ በጣም አመሰግናለሁ።